أفان أمارات التفوف.
የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምን አመሻችሁ ውድ አድማጮቻችን። ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የሮብ የካቲት 10 2013 ዓ.ም ምሽት ፕሮግራማችንን እናቀርባለን። በመጀመሪያ ለምሽቱ ያሉን ዝግጅቶች እናስተዋውቅ። ኢትዮጵያ ውስጥ የተከሰተው የነዳጅ ዘይት እጥረት የሀገሪቱን የምግብ ምርት እንደጎዳ ተገለጸ። የኢትዮጵያ ወታደሮች የድንበሬን ወሰን ተሻግረው ገብተዋል ስትል ሱዳን ከሰሰች። የኢትዮጵያ የፖለቲካ ፓርቲዎች በሀገሪቱ በሚካሄደው ብሔራዊ ምርጫ መንግስት የዜጎችንና የተቃዋሚ ፓርቲዎችን ደህንነት እንዲጠብቅ ጥሪ አደረጉ የሚሉትና ሌሎችም ዝግጅቶች አሉን። ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳችሁ አንቺ ሳየነኝ፣ ንጉሱ ታምሬ ፕሮግራሙን ይመራል። አሁን የምሽቱ ዜና ይሰማል።
ተስተለኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ሱዳን የኢትዮጵያ ወታደሮች ድንበሬን ጥሰው ገብተዋል ስትል በዚህ ሳምንት ኢትዮጵያን ከሳለች። ዛሬ ሁለት የሱዳን የውጭ ጉዳይ ሚኒስቴር ባወጣው መግለጫ ደግሞ በሁለቱ ሀገሮች መካከል የተፈጠረው የድንበር ውዝግብ በመካረሩና በህዳሴ ግድብ ግንባታ ጉዳይ ለመመካከር ኢትዮጵያ የሚገኙት የሱዳን አምባሳደር መጠራታቸውን አስታውቋል። የሱዳን የውጭ ጉዳይ ሚኒስቴር ቃል አቀባይ ማንሱር ቡላድ አብደላ ለፈረንሳይ የዜና ወኪል በሰጡት ቃል ራቸው በኢትዮጵያ የሚገኙትን አምባሳደሯን ወደ ካርቱም መጥራቷን ገልጸዋል። የምክክሩን ይዘት በዝርዝር ባይገልጹም እንደተጠናቀቀ አምባሳደሩ ወደ ስራቸው ይመለሳሉ ማለታቸውን የኤኤፍፒ ዘገባ ጠቅሷል። በምሽቱ አብይ ርዕስ ዝርዝሩ ይቀርባል። በመላዋ ትግራይ የኤሌክትሪክ ኃይል በድጋሚ መቋረጡ ተገለጸ። ከፋና ብሮድካስት ኮርፖሬሽን የተገኘው ዘገባ የጁንታው ርዝራዦች ሲል የጠራቸው አጥቂዎች በኤሌክትሪክ መሰረተ ልማት ላይ ባደረሱት ጥቃት በመላዋ ትግራይ የኤሌክትሪክ አገልግሎት እንደገና መቋረጡን የኢትዮጵያ ኤሌክትሪክ ኃይልን ጠቅሶ ዘግቧል። አዲጉዶም በተባለ አካባቢ ካላማጣ መሆኒ መቀሌ በተዘረጋው ከፍተኛ የኃይል ማስተላለፊያ መስመር ላይ ባደረሱት ጥቃት የክልሉ የኤሌክትሪክ አገልግሎት መቋረጡን የገለጸው ይኸው የኃይል መስመር ከዚህ ቀደም ከፍተኛ ጉዳት ደርሶበት እንደነበርና ለመጠገንም ረዘም ያለ ጊዜ መውሰዱን ዜናው ጨምሮ ገልጿል። ክልሉ የኃይል አቅርቦቱን ከሚያገኝባቸው መስመሮች አንዱ ያላማጣ መሆኒ መቀሌ መስመር ሲሆን የተከዜ አክሱም መስመር የጥገና ስራ ሲካሄድ እንደቆየም አክሎ አመልክቷል። የኢትዮጵያ የኤሌክትሪክ ኃይል የወደመውን መሰረተ ልማት ጠግኖ ክልሉ መልሶ የኃይል አቅርቦት እንዲያገኝ በመስራት ላይ መሆኑን ዘገባው አብስቷል። በኮቪድ-19 ዓለም አቀፍ ዜናዎች ጃፓን ለረጅም ጊዜ ሲጠበቅ የቆየውን የኮሮና ቫይረስ ክትባት መርሃ ግብሯን በዛሬው ዕለት ጀምራለች። ወደ ዓለም አቀፍ የኮቪድ-19 ወረርሽኝ ዜና ስናመራ ጃፓን ለረጅም ጊዜ ሲጠበቅ የቆየውን የኮሮና ቫይረስ መከላከያ ክትባት መርሃ ግብሯን በዛሬው ዕለት ጀምራለች። መጀመሪያውን የፋይዘር እና ባዮንቴክ ኩባንያዎች የቀመሙትን ክትባት ያገኘው የቶኪዮ ሆስፒታል በዛሬው ዕለት የመጀመሪያውን ሰው እንደከተበ ተገልጿል። ቀዳሚነት ቁጥራቸው ወደ 40,000 የሚጠጋ ሐኪሞችና ነርሶች ይከተባሉ ተብሏል። በማስከተልም እስከ መጪው መጋቢት በሚኖረው ጊዜ ውስጥ 3.7 ሚሊዮን ሕክምና ሰራተኞች እንደሚከተቡ ተገልጿል። እዚያም እድሜያቸው 65 እና ከ65 በላይ የሆኑ 36 ሚሊዮን ሰዎችን ለመከተብ እቅድ መያዙ ተገልጿል። በዚህ እንዳለ በዩናይትድ ስቴትሱ የመድኃኒት ኩባንያ ጆንሰን ኤንድ ጆንሰን የተሰሩ ወደ 80,000 የኮቪድ-19 ክትባቶች ደቡብ አፍሪካ ጆሃንስበርግ ከተማ ትናንት ደርሰዋል። ደቡብ አፍሪካ መንግስት ክትባቶቹን በሚቀጥለው ሳምንት በመስጠት ክትትል እንደሚያደርግባቸው አስታውቋል። ከታዩት ጥቂት ሳምንታት ውስጥ ተጨማሪ 500 ሺህ ክትባቶች የሚደርሱ ሲሆን ፋይዘር እና ባዮንቴክ ኩባንያ የሰሯቸው 20 ሚሊዮን ክትባቶች ደግሞ እንደሚደርሷት ታውቋል። ደቡብ አፍሪካ በአስትራዜኒካ እና ኦክስፎርድ ዩኒቨርሲቲ የተሰራውን ክትባት ገዝታ እንደነበረ ሲታወስ በዚያች ሀገር የተከሰተውን የኮሮና ቫይረስ አይነት ለመከላከል እንብዛም ውጤታማ አለመሆኑን ጥናቶች ካመለከቱ በኋላ ክትባቱን ለህዝቡ መስጠቱን ተታዋለች። ደቡብ አፍሪካ የጤና ሚኒስትር ዚዌሊ ሚኬዚ ለፓርላማው ባሰሙት ንግግር ሀገራቸው የአስትራዜኒካውን ክትባት በአህጉሪቱ ዙሪያ ላሉ ሀገሮች እንዲያከፋፍል ለአፍሪካ ህብረት ትሰጣለች ብለዋል። በዚህ እንዳለ በዩናይትድ ስቴትስ ፕሬዚደንት ጆ ባይደን ትናንት ማታ በሰጡት ቃል ከሚመጣው ሐምሌ ወር በሚኖረው ጊዜ ውስጥ እያንዳንዱን አሜሪካዊ ለመክተብ የሚበቃ ከ600 ሚሊዮን በላይ ክትባቶችን እናገኛለን ሲሉ አስታውቀዋል። ብሪታንያ በግጭት ውስጥ ባሉ አካባቢዎች የኮቪድ-19 ክትባቶችን በሚሊዮኖች ለሚቆጠሩ ሰዎች ለማቅረብ እንዲቻል ግጭቶች የሚሳተፉ ወገኖች ተኩስ እንዲያቆሙ የጸጥታ ምክር ውሳኔ እንዲያሳልፍ ልትጠይቅ ነው። ብሪታንያ የውጭ ጉዳይ ሚኒስትር ዶሚኒክ ራብ የኮቪድ-19 ክትባት በዓለም አቀፍ ደረጃ ማዳረስን በሚመለከት ዛሬ በሚካሄደው ከፍተኛ የጸጥታ ምክር ቤቱ ጉባኤ ላይ ጥሪያቸውን እንደሚያሰሙ ከጽህፈት ቤታቸው የወጣው መግለጫ አመልክቷል። ብሪታንያ የየካቲት ወር የምክር ቤቱ ሊቀመንበር ስትሆን የውጭ ጉዳይ ሚኒስትር ራብ ይህን ቫይረስ ድል መምታት የሞራል ኃላፊነታችን ብቻ ሳይሆን የስትራቴጂ ግዴታችንም ጭምር ነው ብለው ያስገነዝባሉ ብሏል መግለጫው። የአብሮስ መንግስታት ድርጅት ሁላችንም ከኮሮና ቫይረስ ሳንጠበቅ አንድም ሀገር ብቻውን ሊጠበቅ አይችልም ብሎ በማስገንዘብ ክትባቱ ለዓለም ሀገሮች ፍትሃዊ በሆነ መንገድ እንዲዳረስ ግፊት ሲያደርግ መቆየቱ ይታወቃል። ድምጾች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዓለም የጤና ድርጅትና ሌሎችም የርዳታ ድርጅቶች ጊኒ ውስጥ የተከሰተውን የገዳዩን ኢቦላ ቫይረስ ስርጭት ለመቆጣጠር እየተሯሯጡ ናቸው። ቫይረሱ ጊኒ ውስጥ የተገኘው ከሶስት ቀናት በፊት ሲሆን ከአንድ ሳምንት በፊት ደግሞ በዲሞክራሲያዊት ኮንጎ ሪፐብሊክ አዲስ የቫይረሱ ስርጭት እንደተከሰተ ተዘግቧል። ለቱ ሀገሮች የኢቦላ ቫይረስ መዛመት ሁኔታ ተያያዥነት የሌለው ቢሆንም የዓለም የጤና ድርጅት ሁለቱም ሀገሮች የተደቀነባቸው ፈተና ተመሳሳይ መሆኑን ገልጿል። ሁለቱም በአዲስ የበሽታው መድኃኒቶችና ከተሞክሮችም ልምድ መመቅሰም ሊጠቀሙ ይችላሉ ሲል ነው ያስገነዘበው። የዓለም የጤና ድርጅት እንዳለው ጊኒዋ ጉዋኬ የምትባል ከተማ የአንድ ሰው የቀብር ስነ ስርዓት ላይ የተገኙ 7 የቤተሰብ አባላት ቫይረሱ ይዟቸው ከመካከላቸው 3ቱ ህይወታቸው አልፏል። እዚያ ቤተሰብ ጋር ንክኪ የነበራቸው 115 ግለሰቦች ተፈልገው መገኘታቸውን የዓለም የጤና ድርጅት ቃል አቀባይ ማርግሬት ሃሪስ አስታውቀዋል። ድርጅታቸው የጊኒን መንግስት በምርመራ በቫይረሱ ከተያዙ ሰዎች ጋር ንክኪ ያላቸውን በመፈለግና ከመና መዋቅር በመዘርጋት ረገድ ድጋፍ እየሰጠ መሆኑን ቃል አቀባዩዋ አስታውቀዋል። በጊኒ አጎራባች ሀገሮች የሚገኙ የድርጅቱ ቢሮዎችም ስለ ጉዳዩ ተገልጾላቸው አስፈላጊውን ዝግጅት ማድረጋቸውን ጨምረው አመልክተዋል። ሳውዲ አረቢያ አቅራቢያ በመትገኘውና በነዳጅ ሀብቷ በመትታወቀው የየመን ክፍለ ግዛት ማሪብ ውስጥ በመንግስት ኃይሎችና በአማጺው የሁቲ ታጣቂዎች መካከል የተቀሰቀሰው ከባድ ውጊያ የዚያችን ሀገር ጦርነት ለማስቆም በተባበሩት መንግስታት ድርጅት መሪነት የተጀመረውን የድርድር ሂደት መሳካት አጠራጣሪ አድርጎታል። ሁኔታውን በቅርበት የሚከታተሉ እንደሚሉት ሳውዲ አረቢያ ከዚህ ግጭት ራሷን ለማውጣት ብትፈልግም ጸጥታዋ እንደሚጠበቅ ማረጋገጫ ማግኘት ትፈልጋለች። በኢራን የሚደገፉት ሁቲ ተፋላሚዎች ደግሞ ያን ዋስትና ለመስጠት ዝግጁ አይደሉም። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
አድማጮች በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ዝግጅቶቻችንን ድረገጻችን ላይ amharic.vnews.com በፌስቡካችን ደግሞ @vnews ላይ በቀጥታ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዛዋሪው የስልክ ቁጥራችን 02-205-9942 ነው። የውስጥ መስመር 14። አሁን የዕለቱ አብይ ርዕስ ይቀርባል። የኢትዮጵያ ወታደሮች የድንበሬን ወሰን ተሻግረው ገብተዋል ስትል ሱዳን በዚህ ሳምንት ከሳለች። የሱዳን የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ ደግሞ በኢትዮጵያና በሱዳን መካከል የተፈጠረው የድንበር ውዝግብ በመካረሩና ኢትዮጵያ በአባይ ወንዝ ላይ በምትገነባው ግድብ ዙሪያ ስላለው ሁኔታ ለመምከር ሱዳን በኢትዮጵያ የሚገኙት አምባሳደሯን መጥራቷን አስታውቋል። የአሜሪካ ድምፅ ዘጋቢ ናባ ሙሐዲን ከካርቱም የላከችውን ዘገባና AFP የፈረንሳይ የዜና አገልግሎት ዘገባን በማጠናቀር ደረጀ ደስታ ያቀርበዋል።
የዛሬው የሱዳን የውጭ ጉዳይ ሚኒስቴር መግለጫ የወጣው በሁለቱ ጎረቤት አገሮች መካከል የመሬት ይገባኛል ውዝግብ ባለበት ሁኔታ ውስጥ ነው። የድንበር ውዝግቡ ግብጽና ሱዳን የተፈጥሮ ውሃ አቅርቦታችንን አደጋ ላይ ሊጥል ይችላል በሚል ኢትዮጵያ በአባይ ወንዝ ላይ በምትገነባው ግዙፍ የኃይል ማመንጫ ግድብ ዙሪያ በሚያነሱት ክርክር ላይ ሌላ ተጨማሪ ጫና ፈጥሯል። የውጭ ጉዳይ ሚኒስትሩ ቃል አቀባይ መንሱር ቡላድ አብደላ ለፈረንሳዩ የዜና ወኪል እንደተናገሩት ሱዳን በሁለቱ አገሮች ግንኙነት ዙሪያ ለመምከር በኢትዮጵያ የሚገኙት አምባሳደሯን ወደ ካርቱም ጠርታለች። የውይይቱን ምንነት በዝርዝር ባያብራሩም ምክክሩ እንደተጠናቀቀ መልእክተኛው አምባሳደር ወደ ስራቸው ቦታ እንደሚመለሱ አስታውቀዋል። በዚህ ሳምንት የሱዳን የውጭ ጉዳይ ሚኒስቴር ባወጣው መግለጫ ደግሞ ኢትዮጵያ ንቀት በተሞላበት ሁኔታ በሱዳን መሬት ላይ ወረራ ፈጽማለች ብሏል። መግለጫው የኢትዮጵያ ወታደሮች በሰሜን ምዕራብ ኢትዮጵያና በምስራቅ ሱዳን ድንበር አቅራቢያ አልፋሽጋ አካባቢ የሚገኘውን ድንበር አቋርጠው ገብተዋል በማለት ከሷል። የኢትዮጵያ መንግስት ባለፈው ወር ባወጣው መግለጫ ሱዳን የኢትዮጵያን ድንበር ዘልቃ መግባቷን አስታውቋል። ሱዳን ድንበር ያቋረጠች የምትፈጽመውን ወረራም ማቆም አለባት ሲልም ጥሪውን አቅርቧል። ከሱዳን የተገኘው ዘገባ እንደሚያሳየው በአልፋሽጋ አካባቢ ያለው ውዝግብ የ50 ዓመታት ታሪክ አለው። ይሁን እንጂ እንደገና የተቀሰቀሰው በኢትዮጵያ ትግራይ ክልል የተነሳውን ጦርነት በመሸሽ በ10,000 የሚቆጠሩ ስደተኞች በመስራቅ በኩል ድንበሩን አቋርጠው ወደ ሱዳን መግባት ከጀመሩበት ጊዜ አንስቶ ነው። ባለፈው ጥር ወርም እንዲሁ ሱዳን የኢትዮጵያ ጦር አውሮፕላን የሱዳንን የአየር ክልል ጥሶ በረዋል ስትል ኢትዮጵያን የከሰሰች ሲሆን ኢትዮጵያ ደግሞ የሱዳን ወታደሮች ድንበር ጥሰው በመግባት በኢትዮጵያ ዜጎች ላይ ዝርፊያ ፈጽመዋል ስትል ክሷን አሰምታለች። በኳሳር የሚኖሩት የሱዳን የፖለቲካ ተንታኝ መሐመድ አህመድ ኢትዮጵያም ሆነች ሱዳን የትክክለኛውን የጦርነት ዋጋ መሸከም የሚችሉ አይደሉም ይላሉ።
ومتابخ القرار في الخرطوم أو أديس أبابا تعلم أن الذهاب إلى الحرب ويغض في المجهول هو تغويض لمكتسبات الدولتين
በኢትዮጵያና በሱዳን ያሉ ውሳኔ ሰጪዎች ወደ ጦርነት ማምራት የማይረባ ነገር መሆኑን ያውቃሉ። በኢትዮጵያ ኢኮኖሚ ልማት ያለ ሲሆን በሱዳንም የዲሞክራሲ ለውጥ አለ። ማንኛውም ጦርነት በሁለቱም ሀገሮች የተገኘውን ውጤት አደጋ ላይ ይጥላል። ይሁን እንጂ ግን መሪዎቹ በአገር ውስጥ ያሉ ግጭቶችን ለማርገብ ጠላት እያፈላለጉ ነው።
የድንበሩ ውዝግብ ኢትዮጵያ በአባይ ወንዝ በምትገነባው የኃይል ማመንጫ ግድብ በተነሳው አለመግባባት ላይ ተጨማሪ ውጥረት ይፈጥራል። ሱዳንና ግብጽ ግድቡ ከወንዙ የሚያገኙትን ተፈጥሯዊ የውሃ አቅርቦታቸውን እንዲቀንስ ያደርጋል ብለው ይሰጋሉ። በካርቱም የሚገኙት የፖለቲካ ተንታኝ አልታፊ መሐመድ ከውጥረቱ ጀርባ ያለው ዋነኛው ምክንያት ግድቡ ነው ይላሉ።
ما يجري بين السودان وأثيوبيا مناوشات حدودية لن ترتقي إلى مستوى حرب أبدا ولو
يوزغب كل مكنيات يهداسيو قدبنا ያለመግባባትና ውዝግብ ምንም እንኳን በጦርነቱ የማይገባደድ ቢሆንም ሁለቱም ወገኖች በጠረጴዛ ዙሪያ አብረው ተቀምጠው እንዲነጋገሩ ሊያስገድዳቸው ይችላል።
ሱዳንና ኢትዮጵያ በድንበር ውዝግቡ ላይ ለመነጋገር በደቡብ ሱዳን የቀረበውን ሽምግልና እንደሚቀበሉ አስታውቀዋል። ይሁን እንጂ ግን ኢትዮጵያ ድርድሩ ከመጀመሩ በፊት ሱዳን ከያዘቻቸው የኢትዮጵያ መሬቶች በአስቸኳይ ለቃ እንድትወጣ ጠይቃለች። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
በኦሮሚያ ብሔራዊ ክልላዊ መንግስት በቢሾፍቱ ከተማ የኢዜማ መዋቅር ሊቀመንበር የነበሩት ሰው ግድያ የፖለቲካ ግድያ ነው ሲል ፓርቲው መንግስትን ከሰሰ። የክልሉ የኮሙኒኬሽንስ ጉዳዮች ኃላፊ ግድያው በግል ጥል የተፈጸመ እንጂ የፖለቲካ ምክንያት የለውም ሲሉ የፖሊስን መረጃ በመጥቀስ አስተባብሏል ይላል መለስካቸው አማ ከአዲስ አበባ የላከው ዘገባ። ቀጥሎ ይቀርባል።
የኢትዮጵያ የጎች ለማህበራዊ ፍትህ ፓርቲ ኢዜማ ዛሬ ረፋሩ ላይ በጠራው ጋዜጣዊ ጉባኤ እንዳስታወቀው ከጥቂት ቀናት በፊት ማለትም የካቲት 6 ቀን 2013 ዓ.ም በቢሾፍቱ ከተማ በጥይት የተገደሉት አቶ ግርማ ሞገስ ለገሰ የተፈጸመባቸው ወንጀል ፖለቲካዊ ግድያ ነው ሲል አስታወቀ። ፓርቲው በዚህ መግለጫው እንደዘረዘረው በኦሮሚያ ብሔራዊ ክልላዊ መንግስት በቢሾፍቱ ከተማ አዳ ምርጫ ወረዳ አንድ የኢዜማ መዋቅር ሊቀመንበር የነበሩት አቶ ግርማ ሞገስ ለገሰ ከመገደዳቸው ፊት ፓርቲውን ወክለው በከተማዋ ሲያደርጉት ከነበረ እንቅስቃሴ ጋር ተያይዞ አያሌ እንግልት ተፈጽሞባቸዋል። ፓርቲውም በዚህ ከተማ ጽፈት ቤት ለመክፈት በእጅጉ እንደተቸገረም አስረድተዋል። ከዚህም ባለፈ ሟቹ የተለያዩ የግድያ ማስፈራሪያዎች ይደርሱባቸው እንደነበረ በይፋ ሲገልጹ እንደቆዩ አስታውሰዋል። ፓርቲው እነዚህንና የመሳሰሉ የሰብአዊና የዴሞክራሲያዊ መብቶች ጥሰትን ለምርጫ ቦርድ፣ ለኢትዮጵያ ሰብአዊ መብቶች ኮሚሽን እና ለኢትዮጵያ ሰብአዊ መብቶች ጉባኤ ማስገባቱን አስታውቋል። በመጨረሻም ለመንግስት የተለያዩ ጥያቄዎችን በማቅረብ ድርጊቱ ፖለቲካዊ ግድያ ነው ብሎታል። የፓርቲው ዋና ጸሐፊ አቶ አበበ አካሉ
የጓዳችንን የተከተፉትን ወንጀለኞች አድነው ህግ ፊት ባስቸኳይ እንዲያቀርብ እንጠይቃለን። ቀደም ሲል አቶ ግርማን ጨምሮ በአባላቶቻችን ላይ ወከባ ማስፈራሪያ ያደረጉ የነበሩ የቢሾፍቱ የፓርቲና የመንግስት ኃላፊዎች የምርመራው አካል እንዲሆኑ እንጠይቃለን። ጉዳዩን ቀድመው እንዲያውቁት የደረጉት የክልሉም ሆኑ የፓርቲው ከፍተኛ ኃላፊዎች ግድያውን እንዲያወግዙ እንጠይቃለን። ግድያው ፖለቲካዊ በመሆኑ ለትግል አጋራችን መታሰቢያ የሚሆን በቢሾፍቱ ከተማ ሐውልት የምናቆምበት ስፍራ እንዲሰጠን እንጠይቃለን።
ፓርቲው በመግለጫው የምርጫ ቅስቀሳ ለማካሄድ በቂ ዝግጅት እንዳደረገና ወደዚህም ለመሸጋገር የመጨረሻ ምዕራፍ እንደደረሰ ይናገራል። ኢዜማ የአባሉ መገደል አሁንም ቀጣዩን ምርጫ ለማካሄድ ከባድ ስራ እንደቀረ የሚያመለክት እንደሆነም ያስረዳል። አቶ አበበ አካሉ
ቀጣይ ምርጫ ነጻና ፍትሃዊ እንዲሆን መሟላት ከሚገባቸው መሰረታዊ ጉዳዮች መካከል የፖለቲካ ፓርቲዎች ምርጫ በሚደረግባቸው አካባቢዎች በነጻነት መንቀሳቀስ፣ ለማህበረሰቡ አማራጫቸውን ማቅረብ መቻልና ዜጎች ደህንነታቸው ተጠብቆ በምርጫ ውስጥ ያለምንም ፍርሃት መሳተፍ መቻላቸው፣ እንዲሁም ከምርጫ ጋር በተያያዘ ኃላፊነት ያለባቸው ተቋማት ለማንም ሳይወግኑ ተፎካካሪ ፓርቲዎችን በገለልተኝነት ማስተናገድ መቻላቸው ይገኝበታል። በምርጫ ቅስቀሳ ዜና አባላችን ላይ የተፈጸመው ግድያ እነዚህ መስፈርቶችን በተመለከተ ብዙ መሰራት ያለባቸው የቤት ስራዎች እንደሚቀሩ በግልጽ ያሳየ ነው።
ግድያውን ፖለቲካዊ ነው ለማለት የሚያስችል ምን ማስረጃ ይዛችሁ ነው ለሚለው የጋዜጠኛ ጥያቄም የፓርቲው ሊቀመንበር አቶ የሸዋስ አሰፋ ተጨማሪ መባሪያ ሰጥተዋል።
ከዛቻው ከማንገላታቱ ከግድያው ጀምሮ እስከ ትናንት እስከ ቀብሩ ድረስ ቀብሩ ላይ ነበርኩኝ እኔ። በግልጽ ያሳየው የግርማን ሞት ብቻ አይደለም፣ የተኮሱት ወደ ግርማ ይሁን እንጂ የገደሉት ፍትህን ነው። እኛ መግለጫው ላይ እንደሰማችሁት ላለመቸኮል በጥንቃቄ ለማየት ሞክረናል። ኮማንደሩ መግለጫ ላይ ዘለው ሲወጡ ግን ራሳቸውን ያጋለጡ ለመጀመሪያ አላቀውም አሉ። እኔ ኮማንደር ታሪኩ ይሄን ሰው ያውቁታል ብቻ አይደለም፣ አነጋግረውታል ብቻ አይደለም፣ አንገላተውታል። ስለዚህ አንዱ ማሳያ ይሄ ነው። ሮብ ቀጠሮ ነበረን ዛሬ ማለት ነው። ከከተማው ኃላፊዎች ጋር ሮብ ዛሬ ቀጠሮ ተይዞ ነው እሁድ ማታ ይገደሉ። ስለዚህ በአጠቃላይ ክህደቱ የነበረው የደብዳቤ ልውውጥ፣ ሚዲያ ላይ ዘለው የወጡበት መንገድ በአጠቃላይ በግልጽ ራሳቸውን ፀሐይ ላይ ያወጣ ነው። ስለዚህ ይሄ ጓዳችን ሲመላለስና ሲደርስበት የነበረው ነገር በአጠቃላይ የተገደለበት መንገድ፣ የተገደለበት ቀን፣ የተገደለበት ቦታ ሁኔታ በአጠቃላይ ፖለቲካዊ መሆኑን ግልጽ አድርጎ ያሳያል።
ጉዳዩን ይበልጥ ለማጣራት የቢሾፍቱ ከተማ ፖሊስ አዛዥን ኮማንደር ታሪኩ ለገሰን ለማግኘት ተደጋጋሚ ሙከራ አድርጌያለሁ። በመጀመሪያ ስደውልላቸው ስልክ አንስተው ማንነቴን ሳስተዋውቅ ስልኩ ተዘጋ። ከዚያም ተይዟል የሚል መልእክት ሰጠኝ። ከዚያ በኋላ ግን ለጥሪው መልስ አይገኝም ነበረም። ይሁንና የኦሮሚያ ብሔራዊ ክልላዊ መንግስት የኮሚኒኬሽን ጉዳዮች ኃላፊ አቶ ጌታቸው ባልቻ ለጥያቄዎቼ ምላሽ ሰጥተውኛል።
ያንን መረጃም ያሳየው የግለሰቦች ቅንባልነበት ነው እና ፖሊሱም መጀመሪያ ማገኘት መመራ ከግለሰቦች ጋር ባለው አለመግባባት የተፈጠረ ነኝ ነገር ነው ያደረገው። ይሄኛው ቦር ኢንቨስቲጌሽኑ እንዲቀጥል ነው በመንግስት መጠጫ የተቀመጠው። ፖሊሱም ይዞ ያለው በዛ ደረጃ ነው። ከዛ ውጭ በፓርቲ አባልነቱ ወይም ደግሞ በኢዜማ ተወካይነቱ ደርሶበታል የሚል መረጃ ተጠርቶ የሚመጣ ከሆነ ያንን መንግስት ቁርጠኛ አቋም ያለው በዚህ ጋር አመቱ የሚናካሄደው ምርጫ በምንም መልኩ ነፃና ፍትሃዊ ዴሞክራሲያዊ መሆን መቻል አለበት። የሚሸናነፈው በሀሳብና በህዝቡ ውሳኔ እንጂ በጥላቻና በቂም በቀል ወይንም ደግሞ ሰዶ ማሳደድ መሆን የለበትም ተብሎ በግልጽ አቅጣጫም ተቀምጧል። ከአቅጣጫውም በላይ የኢትዮጵያ ህዝብም የሚፈልገው ይህንን ነው። ስለዚህ የብልጽግና ፓርቲን በተመለከተ የሚመጣ ነገር ካለ በዚህ ደረጃም የሚታሰብ ነገር የለም። በመንግስት ደረጃም በዚህ ደረጃ የሚታሰብ ነገር የለም። በዚህ ያኛክ የወረደ ነገር መንግስት ያደርጋል ብሎ ማሰብ በራሱ መንግስቱ ያለበትን ከሆነ ካለማወቅ የሚነሳ ሊሆን ይችላል እና ጉዳዩ ተጣርቶ አጥፊዎቹ ለህግ እንዲቀርቡ እና ገዳዮቹ ለህግ እንዲቀርቡ ተጠያቂ እንዲሆኑ ምርመራውን አጠናክሮ ፖሊስ እንደቀጠለ ነው ያለን መረጃ የሚያሳይ።
እነሱም ዛሬ በመግለጫቸው ላይ እንዳስታውቁት ከሆነ እኛ ጉዳዩን መንግስት የሚከታተለው ከሆነ ለመተባበርና ያለን ማስረጃ ለማካፈል ዝግጁ ነን ብለዋል። ተጠይቀው ይሆን
ከማንኛውም ከማን ፖሊስ የሚያገኘውን መረጃ መሰረት በማድረግ አጣርቶ አክሲዮን ወይንም ደግሞ እጁ አለበት የተባለውን ለህግ ለማቅረብ መንግስት እንደሚተባበር በግልጽ በፖሊስ ኮማንደሩም ተነግሯል። መንግስት ደረጃም ይህ ግልጽ ነው፣ አቋም ተይዞበታል ማለት ነው። ማንኛውም በህግ ተጠያቂ ሊሆን የሚገባው አካል ካለ በህግ ተጠያቂ መሆን መቻል አለበት። እንዲህ አይነት ነገር በእና ሀገር መለመድም የለበትም። በዚህ መልክ ሰው በየመንደሩ የሚገዳደልበት ምክንያት እንዲኖር አይገባም። ይህ ደረቅ ወንጀል ነው። ሰው ግድያ ከባድ ወንጀል ነው። ይህን ከባድ ወንጀል ደግሞ ፖሊስ አጣርቶ ለህግ ማቅረብ እና ህዝቡም በዚህ እንዲማር የማድረግ ስራውን አጠናክሮ መቀጠል መቻል አለበት። እነሱም ካላቸው መረጃውን አቅርበው ለፖሊስ ተባብረው መንግስትን በዚህ ጉዳይ ላይ ትኩረት ሰጥቶ የሚሰራ ስለሆነ በህግ ማናቀርብበት ምክንያት የለም። ተጠያቂ ማድረግ መቻል አለብን የሚል እምነት ነው ያለን እንደ መንግስት።
መግለጫውን የሰጡት የኢዜማ አመራር አባላት ግን ግድያው ከመደናገጥና ምርጫውን በማስፈራራት ለማሸነፍ ከተወሰደ እርምጃ ጋር አያይዘውታል። የፓርቲው ሊቀመንበር አቶ የሸዋስ አሰፋ ይህ ወንጀል ከመፈጸሙ በፊት ከከተማው የብልጽግና ፓርቲ መዋቅርና አስተዳደር አካላት የታየው ተግባር የሚያመለክተው ግድያው ፖለቲካዊ እንደሆነ ነው ይላሉ። የፓርቲው ምክትል መሪ አቶ አንዱዓለም አራጌም ግድያውን ግለሰባዊ ተራ ወንጀል ለማድረግ በፖሊስ በኩል ተደርጓል ያሉት ድርጊትም አሳፋሪ ነው ብለውታል። አክለውም
ዛሬ ፈሪዎች ገና ምርጫ ሲጀመር ገና በዋዜማው ሐሳብን በሐሳብ መሞገት የማይችሉ ሰዎች ግርማን ገለውታል። የግርማን ንጹህ ደም ከፈሰሰበት መሬት ላይ ብዙ ሺህ ታጋዮች ይፈጠራሉ። አገዛዝ ህዝብን አንገቱን አስደፍቶ መቀጠል እንደማይቻል ከኢትዮጵያ በላይ ምስክር የለም። ከነሱም በላይ ምስክር የለም። አብረውት የነበሩዋቸው ሰዎች እነሱ የነበሩበት አገዛዝ እንዴት እንደተንኮታኮተ ያውቃሉ። ይሄ መንገድ አይበጃቸውም። እኛ ከቆምንበት መሬት አንድ ኢንች ወደ ኋላ አንልም። ይሄው ለመሞት አለን። ትናንትም ነበርን፣ ዛሬም አለን። የጀመርነውን መንገድ ሞተንም ቢሆን እንጨርሰዋለን። ስለዚህ አሁንም የብልጽግና ባለስልጣናት ከጠቅላይ ሚኒስትሩ ጀምሮ የወንድማችንን ደም ወደ እነሱ ይጮሃልና በአስቸኳይ ምላሽ ይስጡ።
መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በቃሊቲ እስር ቤት የረሃብ አድማ ላይ ያሉትን የኦፌኮ ምክትል ሊቀመንበር አቶ በቀለ ገርባን ፍርድ ቤት ወደ ወሰንላቸው ሕክምና እየተወሰዱ ሳለ በጸጥታ ኃይሎች መከልከላቸውን የበጎ ፈቃደኞች የሕክምና ቡድን ገልጿል። የፍርድ ቤት የሕክምና ትዕዛዙ ለአራተኛ ጊዜ ወጣና አሁንም የተጣሰ መሆኑን የተከሳሾቹ ጠበቆች ገልጸዋል። በጉዳዩ ላይ የተጠየቀው የፌዴራል ጠቅላይ አቃቤ ሕግ ምላሽ ከመስጠት ተቆጥቧል። ሙክታር ጀማል ዝርዝር አለው።
ከሀያ ቀናት በላይ ለሚሆን ጊዜ በቃሊቲ እስር ቤት በረሃብ አድማ የዘለቁ የእነ አቶ ጀዋር መሐመድ መዝገብ የሚገኙ አቶ በቀለ ገርባ የጤናቸው ሁኔታ እያሳሰበ መምጣቱንና በግል የሕክምና ተቋም እንዳይታከሙ መከልከላቸውን አቤቶታ ለማቅረብ ከትላንት በስቲያ ሰኞ የካቲት 8 2013 ወደ ፍርድ ቤት መሄዳቸውን የተከሳሾች ጠበቆች ገልጸዋል። ፍርድ ቤት በቀረበለት አቤቶታ መሰረት የእነ አቶ ጀዋር መሐመድን ሐኪሞች ጠርቶ ከጠየቀ በኋላ ተከሳሾቹ አዲስ አበባ በሚገኘው ላንድማርክ ሆስፒታል እንዲታከሙ በመወሰኑ ትላንት ማክሰኞ የካቲት 9 2013 አቶ በቀለ ገርባን ወደ ሆስፒታል ይዘው እየሄዱ ሳሉ መንገድ ላይ እንዲቆሙ መደረጋቸውን ከማረሚያ ቤት ፖሊሶች ጋር ለአቶ በቀለ የሕክምና እርዳታ እየሰጡ የነበሩት ዶክተር ኤሊሊ ጀማል ተናግረዋል።
ምሳ ሰዓት አለፍ እንዳለ ይመስለኛል፣ 7:08 ሰዓት አይበልጥም ብዬ ነው የምገምተው። ሰዓት ሲዘነባ ስራ ስፈቀደልኝ በዛ ሰዓት አሁን ሬዲ ነን፣ ወደ ላንድማርክ ሆስፒታል ይዘናቸው እንሄዳለን፣ እንውጣሉ፣ አምቡላንስ መጣ፣ አጃቢዎችን ተዘጋጋሉ፣ ሲዝ አምቡላንስ ውስጥ ከአቶ በቀለ ጋር ወደ ላንድ ማርክ ሆስፒታል ሄደን ማለት ነው። ኦልሞስት ላንድ ማርክ ሆስፒታል ጋር ስንደርስ ይሄ ኤዩ የሚባለው ቦታ ላይ የማነው የሆነ ሌላ መኪና መስሎ መንገድ አግድም ሆኖ ዘጋና የሚያድሩ ወደ ሶስት ሌሎች መኪኖች ነበሩ ከአምቡላንሱ ውጪ እንዳንንቀሳቀስ አደረገ። ከዛ መጨረሻ ላይ እንግዲህ ያው ስንሰማ ከላይ አካል የመጣ ትእዛዝ አለ፣ ወደ ላንድ ማርክ መውጣት አይችሉም የሚል ነገር ተነገረ። ይህንን የሰማነው እዛ አካባቢ ያሉ እንግዲህ ከማረሚያ ቤት ከኛ ጋር ከነበሩ ሰዎች ነው። ለምንድን ነው የቆምነው? ደርሰናል ወደ ላንድ ማርክ ትንሽ ነው የሚቀር ለምና ሄዱ ስንላቸው፣ አይ ቆይ የተቀየረ ነገር አለ ከላይ ትእዛዝ መጣ የሚል አይነት ነገር ነገሩ። እዛ መንገድ ላይ ሲያቆሙ ወዱ በቀለም ኦኬ እንግዲህ የፍርድ ቤት ትእዛዝን እንዲህ መቀየር ይችሉም ከሆነ ችግር የለውም ወደ ቃሊቲ ይመልሱኛሉ። ከዛ ወደ ቃሊቲ እንዲመልሷቸው በጣም እሳቸውን ጎተጎቱ። እኔም እንሂድ መንገድ ላይ ከምንቆም እንመለስ የሚል ነገር ተነጋገሩ። ግን ፈቃደኞች ሳይሆኑ ያለኛ ፍላጎት እንግዲያው ሾፌሩ መኪና የሚነሱ ስለሆነ በግድ ወደ ጦር ኃይሎች ሆስፒታል ይዞ ሄዱ ማለት ነው። እና ጦር ኃይሎች ሆስፒታል አስገዱን። እዛም ሄደን የዛ ያሉ ታክሞቹን ምንጠርቶ በቃ እዚህ ታከሙ፣ እዚህ ስታከሙ ነው ከላይ ትእዛዝ መጥቷል፣ እዛ ሄዳ አይችሉም ሲባል ወጎ በቀለ በፍጹም እዚያ ልትከሰም ማንም እንዳይነካኝ ከአምቡላንስም አልወርድም አሉ። ወደ ቃሊቲ የምንመለስ እዚያ ታስቀምጡኝ ብለንም ጠየቅን። ግን ያው ፈቃደኞች አልነበሩም። እና
ይህንን ከላይ የመጣው ትእዛዝ ምንድን ነው አሏችሁ? በማስረጃ ወይ ደግሞ ስም ጠቅሰው የነገሯችሁ ያሳዩችሁ ነገር አለ?
እኛን ለማሳመን ብሎ የመጣ ትእዛዝ አለ ብሎ ስልክ ላይ ደብዳቤ አሳይተውናል። ያሳዩን ደብዳቤ አቶርኒ ጀነራል አቶ ጌዲዮን የጻፉት ደብዳቤ ነው፣ ለቃሊቲ ማረሚያ ነው የጻፉት። እንግዲያው ያን ደብዳቤ እኔ አንብቤዋለሁ አሳይተውኝ ስልካቸው ላይ። ያንን አሳይቶ እነሱ ተቀብለን ጦር ኃይሎች ሆስፒታል ሕክምና እሺ እንድንል ነበር ይመስለኛል ሀሳባቸው።
ደብዳቤው ምንድን ነው የሚለው?
ደብዳቤ ብቱ ምን ይመስላል መሰለህ፣ ቃል በቃል ባለልን ይሄ ፍርድ ቤት የወሰነውን ነገር ይግባኝ አይነት ነገር እየጠየቅን ስለሆነ ለጊዜው እዛ በመንግስት ይታከም እንጂ ይሄ በፍርድ ቤቱ የግል የተባለውን ነገር ለጊዜው እንዲተዉት ነው። መንግስት ጤንነታቸውን ሊያስጠብቅ ይችላል። ስለዚህ በመንግስት ተቋም ውስጥ እንዲታከሙ አድርጉ ለጊዜው፣ እኛ የፍርድ ቤት ውሳኔ እንዲቀየር እየጠየቅን ነው አይነት ይዘት ያለው ደብዳቤ የአቶ ጌዲዮን ስም ያለበት ለቃሊቲ ማረሚያ ቤት የተጻፈ አሳይተውኛል። ግን አቶ በቀለ ምን አሉ? ኦኬ የፍርድ ቤትን ውሳኔ አንድ ክኛን ከተሰሰ አካል በተጻፈ ደብዳቤ የሚቀይሩ ከሆነ በቃ አልፈልገውም ህክምናውንም ለአንድ ማስማት ውስጥ ግን ከሆነ ቀጥታ ወደ ቃሊቲ ይመልሱ አሉ። ግን ፈቃደኞች ሳይሆኑ ለሰዓታት እዛ አድሮን ቆየ። እርሻ ላይ ማታ ላይ ወደ ቃሊቲ ይመለሱ።
እዛ ካቆዩችሁ በኋላ ስንት ሰዓት ነው አቶ በቀለ ወደ ቃሊቲ እርሶም ደግሞ ወደ ቤት እየሄዱት?
ከመሸ በኋላ ነው የተመለስነው። በግምት አንድ ሁለት ሰዓት እንዲህ ይሆናል ብዬ ነው የማስበው። እና እዛ ሰዓት ነው ተቃሊቴ የተመለስነው። ቃሊቴን ገብተን ለነገሩ ከሰላሳ ደቂቃ በላይ ለሚሆን ጊዜ በር ላይ አያቁመውም ነበረ። አቶ በቀለን ሳያስገባቸው ቀኑን ሙሉ ሲንገላቱ ውለው ምንም አይነት ሕክምና ሳያገኙ ማታ ላይ ወደ ታሰሩበት ገብተዋል ማለት ነው።
ከትናንት በስቲያ የእስረኞቹን ሕክምና የሚመለከት የፍርድ ቤት ትዕዛዝ የወጣው ለአራተኛ ጊዜ እንደነበረ ከጠበቆቻቸው አንዱ የሆኑት አቶ ከዲር ቡሎ ተናግረዋል። በማረሚያ ቤቱ አስተዳደር ላይ ምንም አይነት ቅሬታ እንደሌላቸው የተናገሩት አቶ ከዲር ቡሎ የፍርድ ቤት ትዕዛዞች የሚጣሱት ከላይ የመጣ ትዕዛዝ በሚል ምክንያት እንደሆነ ተናግረዋል።
የፍርድ ቤት አመልክተን ፍርድ ቤቱ ባዘዝ በግልጽ በዚህ በላንድ ባንክ እንዲታከም የምል ትእዛዝ የሚሰጠው እንግዲህ ከማረሚያ ቤቱ አስተዳደር ዛሬ ጠዋት ባጣራ ነው መሰረት ጠቅላይ አቃቢ ህጉን ያገደው ነው ያለ። ከታገደ በኋላ ወደ ጦር ኃይሎች እንዴት ታዘናል በምን ነው ትዛቸው ወደዛ የወሰዱ ቴፕል ነው። ህግ በምትመራ ሀገር ውስጥ አንድ የበታች ውሳኔ ሊቀየር፣ ሊሻሻል፣ ሊታገድ የሚችለው በፍርድ ቤት ነው እንጂ በአስፈጻሚ አካል አይደለም። ይህን ያሳየው ይሄ ፈረንጆች የአልትራ ቫይረስ የሚሉት ነው ምንድነው ከተሰጠው ስልጣን ውጭ መውጣት ነው። ይሄ አቃቢ ህግ አሁን ያገደው ይህን ለሱ የመሰጠው ስልጣንም የለም። ይሄ ስልጣኑን ከተሰጠው ስልጣን ውጭ በመሄድ ነው ይህን ያገደው። ይህ አግባብነት የለም በእውነቱ በፍርድ ቤት ክዳን ውስጥ የገባ ነው የሚያሳየው። ምክንያቱም ይህን ማገድም መሻርም መከልከልም የመችሉ ፍርድ ቤት ነው። ስለዚህ አቃቢ ይህን የማለት ስልጣን የለውም። ግን አሁን ባለ መረጃ ያቀረቡት የይግባኝ አቤቱታ በጠቅላይ ፍርድ ቤት ውድቅ ተደርጎ ተመልሷል።
የነ አቶ በቀለ የጤና ሁኔታ ዛሬ በምን ላይ ነው ያለው? ቀጣዩስ ምንድን ነው የሚሆነው?
እንግዲህ ዛሬ ጠዋት አቶ በቀለንም አቶ አብዳንና አቶ ጃሮን አግኝተናቸዋል። ሁኔታቸው እንግዲህ ተጋጥሟል። እንግዲህ ቀጣይ ሊሆን የሚችለው የፍርድ ቤት ውሳኔ ማስፈጸም ነው።
ከጠቅላይ አቃቢ ህግ መጣ በተባለው ትዕዛዝ ላይ ሀሳብ እንዲሰጡ የፌዴራል ጠቅላይ አቃቢ ህግ ፕሬስ ኃላፊ አቶ አወል ሱልጣንን ጠይቄ ስለ ጉዳዩ እንደማያውቁና አጣርተው እንደሚነግሩን ገልጸውልኝ በቀጠዋችን መሰረት መልሰን ልናገኛቸው በተደጋጋሚ ብንሞክርም ልናገኛቸው አልቻልንም። በረሃብ አድማ ላይ የሚገኙትን ጨምሮ ኢትዮጵያ ውስጥ ታስረው የሚገኙ ፖለቲከኞች ጉዳይ እንዳሳሰባቸው በአሜሪካ ህግ መወሰኛ ምክር ቤት የውጭ ጉዳዮች ኮሚቴ ሰብሳቢ የሆኑት ባብ ሜኔንዴዝ አስታውቀዋል። የኢትዮጵያ መንግስት አቋሙን እንዲቀይርና እስረኞቹ የሚገባቸውን ህክምና እርዳታ እንዲያገኙ እንዲደረግ ተዘግቷል ያሉትን አሳሳቢ እንደሆነ የገለጹትን የፖለቲካ ምህዳር እንዲያጤኑ ሜኔንዴዝ አሳስበዋል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
በአማራ ክልል ባህር ዳር ዙሪያና በሌሎች አካባቢዎች የሚኖሩ በመስኖ የሚያለሙ አርሶ አደሮች አሁን የተከሰተው የነዳጅ እጥረት በምርታማነታቸው ላይ ተጽዕኖ እንደፈጠረባቸው ገልጸዋል። በአማራ ክልል ውስጥ የበረታ የነዳጅ እጥረት ከተከሰተ ሳምንታት ማስቆጠሩ ተነግሯል። አርሶ አደሮችም በተለየ ሁኔታ እንዲስተናገዱ ጥረት እየተደረገ መሆኑንና የተከሰተውን የነዳጅ ዘይት እጥረት ተከትሎ ታይቷል የተባለውን ህገወጥነት ለመቆጣጠር ዝግጅት መጀመሩን የክልሉ የንግድ ቢሮ አስታውቋል። አሴር ምስጋናው ዝርዝር ይዛለች።
በአማራ ክልል በተለያዩ አካባቢዎች ከፍተኛ የሆነ የነዳጅ እጥረት መከሰቱንና ይህም ከሳምንታት በላይ ማስቆጠሩን ተጠቃሚዎቹ ይናገራሉ። በተለይ በመስኖ ተጠቃሚ አርሶ አደሮች ላይ ችግሩ የከፋ እንደሆነ የአሜሪካ ድምጽ ያነጋገራቸው አርሶ አደሮች ገልጸዋል። በባህር ዳር ዙሪያ ወረዳ የሚኖረው አርሶ አደር ሰፊ ያለማተንኩት የመስኖ ተጠቃሚ መሆኑን ገልጾ አሁን የተከሰተው የቤንዚን እጥረት ግን በምርታማነቱ ላይ እንዳጠላበት ይናገራል።
ሁለት ነው የመጣው ነዳጅ ፈልጌ ነው የመጣው። ነገር ግን ይሄ ባለመስተካከል ከዛሬ ተስተካክሏል። የፈለኩትም አንቃዳ ድንች አለኝ፣ ሁለት ቃዳ ጤፍ አለኝ፣ አንቃዳ ጌሾ አለኝ፣ ሁለት ቃዳ ቡና አለኝ። ግን ይሄም ሆኖ አሁን ይሄው አልቀደሁም። የባሰ ዘመን ማንከባከበው ከዚህ ይወጣው መስኖ ነው የምጠቀመው። በመጠር በሬን ዝም ምጠቀመው አራተኛ ቀን ይሄ አሁንም አላገኘሁም። አሁን ተዘብታን ብለው ይሄው ደግሞ እንግዲህ ገና ከእንግዲህ ደግሞ ሌላ ማደያ አይደል ወረፋ ተይዟል። ደግሞ እንግዲህ አምስት ቀን ወይም ሰልምችም ደግሞ ላላገኝ ይችላል። ምርታማነት የሚባለው ነገር ነው አሁን ላይ ጆዲ ረስታ ነው ቆማችን ደናት የሚለው ነገር ነው እንጂ አሁን እያንከላችን ያለ ምርታማነት ለገበያ የሚቀርበው ነገር እኮ ምንም ነገር የለም። ግን ቆማችን ደናት ደግሞ እንደዚህ ሆነን እንደማይዳለብን ይሄ
አርሶ አደር ከተማዋ ደም ከአምስት ቀን በላይ ቤንዚን ለማግኘት እንደተጉላላ ገልጾ በዚህም ላላስፈላጊ ወጪና እንግልት መዳረጉን ገልጿል።
እኔ ከወራሚት ነው ያለሁኝ ግን ከወጣው ሳምንት አልፎኝ ነው ማደው ላይ ግን ዝም ብሎ የማጭበርበር ተራ ነው እንጂ ሊቀዱልን ማልቻሉ ለጀርካ 20 ብር እንከፍላለን ድጋሚ ደግሞ ስንገባ 100 ብር እንከፍላለን። የሚቀዳልንም 20 ሊትር ብቻ ነው የሚሰጠን ያችንም ሆነ አጠመነው 20 ብር ምን ከፍል ለዘበኛ ማሳደሪያ ነው ደግመን ደግሞ እንከፍላለን አምጣ ሲለን እንሰጣለን። ዙሮ ዙሮ እነሱ ጥቅማቸው የማሳደሪያውን የሚጠበላሉ ደግሞም ደግሞ 100 ብር ይጠበላሉ። 100 ብር ለዛ ለማደዩን የሚጠበሉ ከሚቀዳበት ሌላ ለሰራተኞቹ ማለት ነው የሚቆረጥ 20 ሊትር ለመግዛት 800 ብር ነው የሚሆነው። ለዚህ ማለት እኛ ለሽንኩርት ነው የምንጠቀመው፣ ለሽንኩርት ለጤፍ ነው የምንጠቀመው። ግን አርሶ አደሩም በስንቅ የሚመጣለት ከኛ ሌላ ማለት ነው ስንቅ ቋጥሮ የሚመጣው። እኛስ ነሽን በዚህ የተሰበቻችን እንደዚህ ቅርብ ናቸው። ግን ከፎገራን ስተው ከክርስቶስ ተምራን ስተው የሚመጡ ህብረተሰብ አለ እና እነዚያ ጉላም እየተደበደቡ እግራቸው እየቆሰለ የሄደ ግለሰብ አለ። በጣም ያሳዝናል። ከአንድ ሺህ ብር በላይ የምበላበት አጥቻለሁ እንግዲህ ድጋሚ አራት ጀርጋ ተፈይ ማለት።
የአማራ ክልል ግብርና ቢሮ የተከሰተውን የቤንዚን እጥረት በክልሉ ምርትና ምርታማነት ላይ አሉታዊ ተጽዕኖ መፍጠሩን የህዝብ ግንኙነት ኃላፊው አቶ አምሳሉ ጎቤ ገልጸው ችግሩን ለመፍታት ከንግድ ቢሮ ጋር አብረው እየሰሩ መሆኑን ተናግረዋል።
እያደረገ ያለው በተለይ ለልክና ለንግድ ቢሮ ደንጋጌዎች ይጽፋል። የተለየ ትኩረት ተሰጥቶ አርሶ አደሮች ድጋፍ እንዲደረግላቸው ተመጽፈናል። ንግድ ቢሮን በእርግጥ ይሄንን ትኩረት ሰጥቶ እየሰራ ይመስለኛል። ግን እዛ ወረዳ ላይ አሁን ቀበሌ ላይ ወረዳ ላይ ያሉ አስፈጻሚ አካላት ልዩ ትኩረት ሰጥተው ባለሀብቶችን በተለይ የመጣችውንም ቢሆን ማለት ነው ጥረት እንደተጠበቀው ነው የመጣውንም ቢሆን የቅድሚያ እየሰጡ አርሶ አደሮችን እንዲያግዟቸው ነው መልዕክት ላስተላለፍ ፈልጋለሁ።
የአማራ ክልል ንግድ ቢሮ የንግድ ውድድርና የሸማቾች ጉዳይ የመሰረታዊ እቃዎች ክትትልና ቁጥጥር ዳይሬክተሩ ተወካይ አቶ ደመለሽ ታደለ የቤንዚን እጥረትን ተከትሎ የታየው ህገ ወጥነት አሳሳቢነት የተረዱ መሆኑን ገልጸዋል። ከከፍተኛ አመራሮችና ከጸጥታ አካላት ጋር በመሆን የአሰራር ቁጥጥር ስራ በተለየ መልኩ ለመጀመር ቅድመ ዝግጅት መደረጉንም ተናግረዋል።
የፖሊስ ኮሚሽኑ የዞን የፖሊስ መምሪያ ኃላፊዎች
አቶ ደመላሽ አክሎ አርሶ አደሩ ቅድሚያ እንዲያገኝም በአካባቢያቸው መረጃ ይዘው እንዲመጡ ተደርጓል ብለዋል።
አርሶ አደሮች ከካበሌ ወይም ከግብርና በሚጣፍላቸው ለብላት የመሰረት በየማደያዎቹ ቅድሚያ እንዲስተናገዱ ቢደረግ ይችላል ያለው። ግን ቺና ከላይ በመጠቀም ጄሪካን እያዙ የተጀመረበረ ማስረጃም እያመጡ ተጠቃሚ ለመሆን የሚፈልጉ አሉ እና እነሱ ከሚያባብሱ ወገኖች አንደኞቹ ናቸው ብለን በታዝረናልኛ።
በኢትዮጵያ በቅርቡ የተካሄደው ያልተለመደ የነዳጅ ዋጋ ጭማሪ መነጋገሪያ ሆኖ መቀጠሉ ይታወቃል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
የተከበራችሁ አድማጮች የዜናና የመጽሔት ክፍለ ጊዜያችን አብቅቷል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ 4 ሰዓት ይቀጥላል። እኛ ጋር እንድትቆዩን ጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። ዲሞክራሲ በተግባር ይቀርባል። የፊታችን ግንቦት ለሚደረገው የኢትዮጵያ ሀገራዊ ምርጫ መራጩም ሆነ ተመራጩ ከስጋት ነፃ እንዲሆኑና የዜጎች ደህንነት እንዲጠበቅ የጸጥታ ኃይሎች ገዢውንና ተቃዋሚ ፓርቲውን ሳይገዩ ሰላምና ደህንነት የማስጠበቅ ሥራ ለመስራት መዘጋጀት እንደሚገባቸው የአሜሪካ ድምጽ ያነጋገራቸው የፖለቲካ ፓርቲዎች ገልጸዋል። የምርጫ ቦርድ የምርጫ ጸጥታን አስመልክቶ የተወሰነ ጥናት አስጠንቶ ለፓርቲዎች እንዲደርስ ማድረጉንና ለመንግስት ደግሞ የምርጫ ጸጥታን ለመጠበቅ በልዩ ሁኔታ እንዲሰራ ማቅረቡን አስታውቋል። በመንግስት በኩል ለዚህ ጉዳይ በተቋቋመው ግብረ ኃይል ውስጥ የሀገሪቱ የመከላከያ ሰራዊት የሚገኝበት ሲሆን በጸጥታ ችግር ምክንያት የሚደናቀፍ የምርጫ ጣቢያ ስራ እንዳይኖር እየሰራ መሆኑን ገልጿል። ተቃዋሚ ፖለቲካ ፓርቲዎች ከምርጫ ቦርድ እና ከመከላከያ ሰራዊት ኃላፊዎችን ያነጋገረችው ሲሆን ግርማ ለዛሬው የዲሞክራሲ በተግባር መጪው ምርጫና የጸጥታ ስጋት በሚል ዘገባ አጠናቅራለች። ቀጥሎ ይቀርባል።
ኢትዮጵያ ውስጥ የሚካሄደው ምርጫ ሰላምና አንድነትን የሚያመጣ ልማት የሚካሄድባት ሀገርና በሀገሪቱ ውስጥ የተረጋጋ ሁሉም የሚሳተፍበት የኢኮኖሚ ስርዓት ይፈጥራል የሚል እምነት እንደነበራቸው ይህ እምነታቸው ደግሞ አሁን እንደተሸረሸረባቸው የሚናገሩት የኦሮሞ ፌዴራላዊ ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ናቸው። ኢትዮጵያ በተለያየ አቅጣጫ ከፍተኛ ችግር ላይ መሆኗ የመጪውን ምርጫ ሰላማዊነት ስጋቱ ከቶታል የሚለው የፓርቲያቸው እምነት መሆኑንም ይናገራሉ።
ምርጫው ታማኝነት ያለውና ህዝብ የሚሳተፍበት ምርጫ ለማድረግ ምርጫ ሜዳው ነፃ መሆን አለበት። ይሄ እስካሁን ድረስ አልሆነም። ስለዚህ ምርጫ ቢደረግ አሁን ባለው ሲቹዌሽን የተረጋጋና ሰላም ያለበት ምርጫ ይደረጋል ብለን እናምናለን።
አቶ ሙላቱ አሁን ባለው ሁኔታ ምርጫ ቢደረግ ሀገሪቷ ከዚህ ቀደም በምርጫ ጉዳይ ያሳለፈችውን እንድትደግም ያደርጋታል የሚል እምነት አላቸው።
2007 ላይ የነበረ ምርጫ አካሄድ አድርገን ከዛ በኋላ 2008 ላይ ህዝባችን መንግስትን መቃወም እንደጀመረ እና የ2010 መንግስት እንደገና የኢህአዴግ መንግስት ወርቆ የለውጥ የተደረገው አይነት የሚመጣ ይመስለኛል።
የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የህዝብ ግንኙነት ኃላፊ አቶ ናትናኤል ፈለቀ በበኩላቸው ቀጣዩ ምርጫ ነጻ፣ ፍትሃዊና ዲሞክራሲያዊ ነው ለመባል ከሚያስችሉት ሁኔታዎች አንዱ ዜጎች ያለምንም ፍርሃት ደህንነታቸው ተጠብቆ በምርጫው ላይ በነጻነት ፍላጎታቸውን ማሳየት መቻላቸው እንደሆነ ይናገራሉ።
ከዚሁ ጎን ለጎን ደግሞ ፖለቲካ ፓርቲዎችም በሁሉም ጫፍ የሚካሄድባቸው አካባቢዎች በነጻነት ተንቀሳቅሰው አቋሞቻቸው ማስረዳት መቻላቸውና ከህብረተሰቡ ጋር መነጋገር መቻላቸው ምርጫውን ነጻና ፍትሃዊ ወይም ዲሞክራሲያዊ ከሚያደርጉት ግብአቶች መካከል ወሳኞቹ ናቸው። ይህንን ለማድረግ እንግዲህ በሀገራችን ያለው የጸጥታ ሁኔታ አስተማማኝ ደረጃ ላይ መድረሱ በጣም አስፈላጊ ነገር ነው።
ከዚህ አንጻር ጥርጣሬ ውስጥ የሚከተን ነገር አለ ይላሉ።
የመንግስት የጸጥታ መዋቅሮች ችግሮችን አስቀድመው መተንበይና ራሳቸውን በዛ ላይ ካዘጋጅተው ችግሮች ከመፈጠራቸው በፊት የመከላከል እርምጃ የመውሰድ አቅማቸው ላይ ክፍተት እያስተዋልን ነው። ከዚያም በኋላ ደግሞ ችግሮች ተከስተው በሚገኙበት ጊዜ ፈጥኖ እርምጃ ወስደው ሊያደርሱ የሚችሉትን ጉዳት ከመቀነስ አንጻር ክፍተት እንዳለ እያስተዋልን ነው እና ይሄ ነገር በቶሎ ሊስተካከል ይገባዋል። አፋጣኝ እርምጃ ይፈልጋል ብለን እናምናለን።
የአማራ ብሔራዊ ንቅናቄ አብን ምክትል ሊቀመንበር አቶ ዩሱፍ ኢብራሂም ፓርቲያቸው ወደ ምርጫ ከመግባቱ በፊት ግምገማ እንደነበረው ያስታውሳሉ።
የኢትዮጵያ ፖለቲካ ጥልቅ የሆነ ችግር የነበረበት ምስክልክል ውስጥ የከረመ ረጅም ዘመናትን ያስቆጠረ እንደመሆኑ መጠን ወደ ምርጫ ፖለቲካ ከመግባታችን በፊት ሰፊ ሀገራዊ ስራዎች መሰራት አለባቸው የሚል አቋም ነበረ። ትርክት ለውጥ መደረግ አለበት። የህገ መንግስት አሜንድመንት፣ የመዋቅር ፍተሻ፣ የሰላም ማስከበር፣ ዘላቂ የሆነ የፍትህና የዲሞክራሲ መደላድሎች መሰራት አለባቸው የሚል አቋም ነበረን። በተለያዩ ምክንያቶች ይህ ሊሳካ አልቻለም።
በአብን በኩል ገና ከሆኑ ችግር እየገጠማቸው መሆኑን ገልጸው ከምርጫው ባሻገርም ሀገሪቱ የጸጥታ ችግር አደጋ ተጋርጦባታል ይላሉ።
በርካታ የሀገሪቱ ክፍል እንኳን ልዩ ለሆነው ለምርጫ ፖለቲካ አመች ሊሆን ይቅርና ለዜጎች በሰላማዊ መንገድ ተንቀሳቅሰው በህይወት ለመኖር ጭምር ዋስትና ያጡበት ሁኔታ ነው ያለው። ምርጫው ውስጥ አሁን እኛ እየገባ ነው ያለ ነው እስኬጅሉ ከወጣና በሀገር ደረጃ ከተወሰነ ወደፊት ለሚደረገው ለአስጨራሽና ጠንካራ ትግል መነሻ የሚሆን በጎ ኃይል ለማሰባሰብ ያክል ብቻ ነው።
የኢትዮጵያ ብሔራዊ ምርጫ ቦርድ ኮሚኒኬሽን ጉዳዮች ኃላፊ ወይዘሪት ሶሊያና ሽመልስ ቦርዱ የምርጫውን የጊዜ ሰሌዳ ከማውጣቱ በፊት ከፖለቲካ ፓርቲዎች ጋር ምክክሮች ማድረጉን አስታውሰው ያን ጊዜ የሀገሪቱ የጸጥታ ሁኔታ ለሁሉም ወገን አስቸጋሪ አይሆንም ወይ የሚል ጥያቄ ከፖለቲካ ፓርቲዎች ተነስቶ እንደነበር ገልጸዋል።
ሀገሪቱ ውስጥ ያለ የጸጥታ ችግር እንዳለ ምርጫ ቦርድን አይመለከትም፣ የሚመለከተው መንግስት ሆኖ ነገር ግን ወደ ምርጫ የጸጥታ ችግርነት ወይም ከምርጫ ጋር የተገናኘ የማስተጓጎል ሂደት ነው አፌክት የማድረግ ሁኔታ የሚያለባቸው የሚኖርባቸው ሁኔታዎች ሂደት እና ምን አይነት ናቸው የሚለውን እኛ ያደረግነውን ጥናት በሱ ላይ መሰረት አድርገን ደግሞ እንዴት አድርገን ቀድመን የጸጥታ ችግሮች የሚፈጠሩበት ቦታዎች ላይ ከምርጫ ጋር የተገናኙ ችግሮች ካሉ እንዴት መረጃ እንደሚደርሰን እሱ ደግሞ በነዛ መረጃዎች መሰረት አድርጎ ደግሞ እነማን አካላትን እንዴት አድርገን አናግረን የነዚህ ችግሮች መፍታት አለብን የሚል የምርጫ ጸጥታን አስመልክቶ የተወሰነ የራሳችን የሆነ ጥናት አሰስመንት ነው። የእሱን ውጤት ለፖለቲካ ፓርቲዎች በወቅቱ አቅርበን ነበር እና በፓርቲዎች በኩል የተነሳ የነበረው ቦርዱ ይህን ዝግጅት ማድረጉ ጥሩ ነው፣ ነገር ግን በቂ ላይሆን ይችላል እና እነዚህ በሚሆንበት ወቅት እንዴት ታደርጋላችሁ የሚል ሀሳብ ተነሱ።
ይህንን የፓርቲዎቹን ስጋትና አስተያየት መሰረት አድርገው በመንግስት በኩል የምርጫ ሁኔታ በልዩ መልኩ እንዲሰራ እንዲደረግ ቦርዱ አጠንክሮ መግፋቱን ይናገራሉ።
ምክንያቱም የሌሎች የጸጥታ እቅዶች ሀገሪቷ ውስጥ ይኖራሉ፣ የተለያዩ ጸጥታ ተቋማት ያላቸው የሚሰሯቸው። ነገር ግን ምርጫ ደግሞ አንድ ጊዜ በሁሉም ቦታ የሚደረግ ስለሆነ ትንሽ ሰብሰብ ያለ ኮምፕሬንድድ የሆነ እቅድ ያስፈልገዋል። ስለዚህ በዚህ እቅድ መሰረት የምርጫ የጸጥታ እቅዱን እንዲያዘጋጅና እዛ ውስጥም ደግሞ እኛ የምርጫን አስመልክቶ ምክንያቱም ምርጫ የቴክኒክ የሆኑ ጉዳዮች አሉት አካላት የማያውቋቸው ምርጫ ቦርዶች የሚያውቃቸው በሙያው የተነሳ ቴክኒካል ተቋም ስለሆነ የሚያውቃቸዋሉ። ስለዚህ እነሱን አስመልክተን በእኛ በኩል ግብአት እንሰጣለን የሚል ሀሳብ አስተን መንግስት በኩል ያው የጸጥታ ታስክ ፎርስ እና የጸጥታ እቅድ አዘጋጅቶ የተለያዩ ውይይቶች ተደርጓል። ቦርዱም ተሳትፎበታል። በዚህ ታስክ ፎርስ ውስጥ ደግሞ የጸጥታ እቅዶች ላይም ደግሞ ከምርጫ አንጻር መገባት ያለባቸው ነገሮች ጊዜዎች ደግሞ በተለይ በዚህ ጊዜ ላይ ምን ይደረጋል፣ በዚህ ጊዜ ላይ ምን ይደረጋል የሚለውን ከሰሌዳውም አንጻር ለማየት የሞከር ነው። ተስፋ የምናደርገው የምርጫ ጸጥታ እቅድ በመንግስት በኩል የተዘጋጀ ያለው እና እኛ የምንሳተፍንበት እና ግብአት እየሰጠንበት ያለ ነው ውጤታማ ሆኖ ምርጫውን በጣም አስቸጋሪ በሆነ መልኩ ሲግኒፊካንት በሆነ መልኩ አፌክት የሚያደርግ የጸጥታ ችግር ሳይኖርብን እናስፈጽማለን ብለን ነው። እንግዲህ
የፌዴራል ፖሊስ ኮሚሽን ኮሚኒኬሽን ዳይሬክተር አቶ ጀላን አብዲ በበኩላቸው ስድስተኛውን ሀገራዊ ምርጫ በሰላም ተጀምሮ እንዲጠናቀቅ በሀገር አቀፍ ደረጃ ከሁሉም ክልሎች ጋር በመቀናጀት መሪ እቅድ መዘጋጀቱን እና ይህ እቅድም በዛሬው ዕለት መጽደቁን ያስረዳሉ።
ምርጫውን ሰላማዊ ለማድረግ በቁርጠኝነት ፖሊስ
በሁሉም ክልል ላይ የሚሰራ መሆኑን በመግባባት ነው ዛሬ የተካሄደው ውይይት። አሰራራችን አሁን ከክልሎች ጋር በጣም በተጠናከረና በተዋሃደና በተቀናጀ አኳኋን ነው እየተሰራ ያለው። ሁሉም የጸጥታ ስራ በዚህ ሁኔታ በተቀናጀ በተዋሃደ ሁኔታ ከነሱ ጋር በመነጋገር በመመካከር በውይይቶች በእቅዶች አፈጻጸሞች ሁሉ እየተመካከርን አብረን የምንሰራና ዛሬም ይሄ መሪ እቅዱ የወጣው በፌደራል ፖሊስ ኮሚሽን ነው። ይሄ መሪ እቅድ ለሁሉም እንደ ሀገር ተሰራይቶ በዚህ መልኩ ሁሉም በየክልሉ ይሄንን ይዝና በእውቀት ላይ የተመሰረተ ስራ ለመስራት እንዲችል ተዘጋጀውን መሪ እቅድ እስከ አባላት ጭምር እያንዳንዱ አባል ይሄን ሁኔታ ተገንዝቦ በእውቀት ላይ የተመሰረተ ፖሊሳዊ ስራ እንዲሰራ ይደረጋል። ስለዚህ
የኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመቹ የታሰሩ የፓርቲው አባሎች እስከ ታች ድረስ ካልተፈቱ፣ የፖለቲካ ምህዳሩ ካልሰፋና ምርጫውን ለማስፈጸም ዴሞክራሲያዊ የሆኑ ድርጅቶች ካልተፈጠሩ፣ እንዲሁም ለምርጫው አመቺ የሚሆን ሜዳ ካልተመቻቸ በአጠቃላይ ፓርቲያቸው በምርጫው ለመሳተፍ እንደሚቸገር ገልጸው የጸጥታው ሁኔታ ቢሆን ብቻውን የተሻለ ይሆናል ብለው አያምኑም።
ከእንግዲህ ወዲህ ገና የጸጥታ ኃይሉን ሁሉ እናደራጅተን ምርጫውን እናከናውናለን ማለት እኔ የማይመስል ነው። ከተቋቋመም ሌሎቹን አድሎ ልክ የገዢውን ፓርቲ ብቻ ሰላም አስጠብቆ ምርጫ የሚካሄድበት ይሆናል እንጂ የሌሎቹን ተሳታፊነት የሚያረጋግጥ
የአማራ ብሔራዊ ንቅናቄ አብን ምክትል ሊቀመንበር አቶ ዩሱፍ ኢብራሂም ስጋታቸው ከፍተኛ ቢሆንም ምክረ ሀሳብ አላቸው።
እጅግ በጣም ውስብስብ ነው፣ ግን አሁንም እንደ ሪኮመንዴሽን ነው ማቅረብ የሚቻለው። መንግስት የሰብአዊ መብት ጥሰቶች ሲፈጸሙ እስካሁን ተመልካች ነው የነበረው፣ ታዳሚ ነው የነበረው፣ መዋቅሩም እንደዛው በተለያዩ ቦታዎች ኦሮሚያ ላይ፣ ቤኒሻንጉል ላይ። ከዛ ማለት ይላል የመንግስት መዋቅሩ እኮ ጥቃት ላይ በቀጥታ ተሳታፊ ሆኖ ተይዟል እስከ ሚኒስትር ደረጃ ያላቸው እና ያን ያክል ተስፋ ያለው ነገር አይደለም። ዞሮ ዞሮ ግን ደግሞ ሁሉም ዩኒፎርምሊ ችግሮቹ በሀገሪቱ ውስጥ ስለሌሉ አንዳንድ ቦታዎች ላይ የተሻለ ነገር አለ። መንግስት የተለየ ዝግጅትና ቁርጠኝነት ማሳየት አለበት የሚል
የኢዜማው አቶ ናትናኤል ደግሞ ሀገራዊ ምርጫው መራጩም ሆነ ተመራጩ ከስጋት ነጻ እንዲሆኑና የዜጎች ደህንነት እንዲጠበቅ የጸጥታ ኃይሎች ገዢውንና ተቃዋሚ ፓርቲውን ሳይለዩ ሰላምና ደህንነት የማስጠበቅ ስራ ለመስራት መዘጋጀት አለባቸው ይላሉ።
ገለልተኛ በሆነ መልኩ ሁሉንም የፖለቲካ ኃይሎች ያለምንም አድሎ ማስተናገድ አለባቸው እና የፖለቲካ ተፎካካሪ የፖለቲካ ፓርቲዎች እኩል እድል ነው ማግኘት ያለባቸው። ከነዚህ ተቋማት ጋር ባላቸው ግንኙነት ተገልግለው ገለልተኝነት ነው የትኛውንም የተለየ እድል ሳይሰጠው ወይንም ደግሞ የተለየ የሚከለከለው ነገር ሳይኖር ሁሉንም እኩል ማስተናገድ አለባቸው ብለን ነው የምንጠብቀው። የኢትዮጵያ ብሔራዊ ምርጫ ቦርድ እንግዲህ ዋነኛው የዚህ ባለድርሻ አካል ስለሆነ ከፖለቲካ ፓርቲዎችም ጋር ከመንግስት ጋር ከጸጥታ ኃይሎችም ጋር ኮኦርዲኔት በማድረግ ስራዎችን በማቀናጀት የሚፈጠሩ ችግሮችን ቶሎ መፍታት እና ደግሞ ጥሩ የግንኙነት መስመር በመዘርጋት በጋራ ችግሮች የሚፈቱበትን መድረክ ቶሎ ማመቻቸት እና ችግሮችን ቶሎ መፍታት ይጠበቅበታል። የዜጎች ደህንነት ያው ምርጫ ቢኖርም ባይኖርም ሁልጊዜ መጠበቅ ያለበት ነገር ነው። አሁን ደግሞ ምርጫ ከመድረሱ ጋር ተያይዞ በበለጠ ንቃትና በበለጠ ኃላፊነት ስራቸውን ሊወጡ ይገባል ብለን ነው የምንጠብቀው።
የፌዴራል ፖሊሱ አቶ ጀላን በአጠቃላይ ጸጥታውን በተመለከተ በቅንጅት እየተሰራ መሆኑን ይናገራሉ።
ምርጫ ቦርድ ባስቀመጠው ጊዜና ሁኔታ ነው የሚሄደው። ብቻችንን አንሰራም፣ ይህን ስንሰራ ከምርጫ ቦርድ እና ከሌሎች መንግስት አካላት ጋር በመሆን ነው። እንግዲህ ፖሊስ አብዛኛው ነገር ከምርጫ ቦርድ ጋር ነው የሚሰራው። እዛ አካባቢ ምን ይሰራል እነሱ በሚሰጡት አቅጣጫ እንዲሆን ይሆናል። ይሄ ኮማንድ ፖስት ውስጥ ያሉ አካባቢዎች ወደ አሉ መንዳልሹ ቅድም ለምሳሌ ችግር የነበረባቸው ቦታዎች አሉ። ከዚህ በፊት ግጭቶች የነበሩበት አካባቢ ኮማንድ ፖስት ስር የነበሩ አሉ። እነሱ ኮማንድ ፖስት ስለሚመራ በዛ በኩል መረጃውን ወደፊት በዛ በኩል ነው የምታገኙት።
ቅንጅቱ መከላከያ ሰራዊትን የጨመረ ሲሆን የመከላከያ ኢንዶክትሪኔሽንስ ዋና ዳይሬክተር ሜጀር ጀነራል መሐመድ ተሰማ በምርጫው ሰላማዊ ሂደት እንዲኖር የተቻለ ሁሉ ይደረጋል ብለዋል።
የኢፌዴሪ መከላከያ ሰራዊት እንደሚታወቀው የሀገርን ሉዓላዊነትና የሕዝብን ደህንነት በኃይል አደጋ ላይ የሚጥል ማንኛውንም ጥቃት የመመከትና ሀገርን ማስከበር ስራ ነው። ለዚህ ስራ ደግሞ ማንኛውንም መስዋዕትነት እየከፈለ የሀገር ሉዓላዊነት እያስከበረ ይገኛል። አሁን ላይ የወንጀለኞች የማደን ዘመቻው በፌዴራል ፖሊስ እና በመከላከያ ተጠናክሮ የቀጠለ ሲሆን በማንኛውም የሀገሪቱ አካባቢ የሚፈጠረው የጸጥታ ችግር በአግባቡ እየመከተ ሰላምን እያረጋገጠ ያለበት ሂደት ነው። ስለዚህ የ2013 ምርጫ ስራንን በተመለከተ ከጸጥታ ጋር በተያያዘ መከላከያና ሌሎች ጸጥታ ኃይሎች በጋራ የሚሰሩ ነው የሚሆነው ይህን መስራት የሚያስችል ዝግጅትን ተደርጎ እየተሰራበት እንዳለ ነው መግለጽ የሚቻለው። በእርግጠኝነት በጸጥታ ችግር ምክንያት የሚደናቀፍ ምንም አይነት የምርጫ ጣቢያ እንደማይኖር ከወዲሁ መግለጽ ይቻላል።
ምርጫውን ለማስፈጸም በዝግጅት ላይ የሚገኘው ቦርዱ የሰላምና ጸጥታ ስራ በዋናነት የመንግስት ቢሆንም የሁሉም ወገን መልካም ፍላጎት፣ ቅንጅትና በጋራ መስራት ይጠይቃል ብለዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።
በመጨረሻም ኢትዮጵያውያን በአሜሪካ የዛሬው ኢትዮጵያውያን በአሜሪካ ፕሮግራማችን ወደ ኔቫዳ ላስ ቬጋስ ከተማ ይወስደናል። አራት ኢትዮጵያውያን ጓደኛሞች ስለ ደማቂቱ ቬጋስ፣ ኮቪድ በከተማይቱና በነዋሪዎቿ ላይ ስላደረሰው ጉዳት፣ የኢትዮጵያውያን ማህበረሰብ ስለሚገኝበት ሁኔታ ያጫውቱናል። ሁሌም ስለሚያከራክራቸው የሀገራቸው ኢትዮጵያ ወቅታዊ ሁኔታም የሚሉት አላቸው። ኢትዮጵያውያኑ አቶ ዮሴፍ መንገሻ፣ አቶ መሳይ መስፍን፣ አቶ አወቀ ተገኝና መስፍን ተሳይ ናቸው። የላስ ቬጋስ ነዋሪ ከሆኑ ጋዜጠኛ ፍሬው ውብሸት ጋር በመተባበር ደረጀ ደስታ አነጋግሯቸዋል። ቀጥሎ ይቀርባል።
ጤና ስጥልን፣ ደምናላችሁ። ጋዜጠኛ ፍሬው ውብሸት ስለናንተ አንዳንድ ነገር አጫውቶኛል። በየጊዜው እየተገናኛችሁ በአገር ልጅነት የወዳጅነታችሁን እንደምትጨዋወቱም ብዙ ጊዜም በአገራችሁ ወቅታዊ ጉዳዮች ሞቅ ያለ ክርክር እንደምታካሂዱም ፍሬው ነግሮኛል። በቅድሚያ ጋዜጠኛ ፍሬው በመጠኑ እንዲያስተዋውቃችሁ ጋብዘዋለሁ። በነገራችን ላይ አድማጮቻችን፣ ፍሬው ውብሸት እውቅ ጋዜጠኛ ነው። በኢትዮጵያ ብሔራዊ ራዲዮ አገልግሎት የዜናና የፕሮግራም አዘጋጅ ሆኖ ከአስር ዓመታት በላይ ሰርቷል። ላለፉት 23 ዓመታት በአሜሪካ ኔቫዳ ክፍለ ግዛት ላስ ቬጋስ ከተማ ውስጥ ይኖራል። ዛሬ እዚህ እንግዳችን አድርገናቸው በቬጋስ ተሰባስበው የሚገኙ ኢትዮጵያውያን ወዳጆቹን ያስተዋውቀናል። በሱ እንጀምራለን። ጤና ስጥልኝ በድጋሚ ፍሬው፣ ላንተ መድረኩን ልቀቅ።
ጤና ስጥልኝ አቶ ደረጀ።
ጤና ስጥልኝ።
በዛሬው ዕለት የጋበዝኳቸውን እንግዶች ከማስተዋወቄ በፊት ለመግቢያ እንዲሆነኝ እዚህ ላስ ቬጋስ እንደሚታወቀው ቁጥራቸው የተበራከቱ ኢትዮጵያውያንና ኤርትራውያን እንደሚኖሩ ይታወቃል። በተለያዩ የስራ ዘርፎች ተሰማርተው የሚሰሩ በአሁን ሰዓት በወረርሽኙ ምክንያት በተፈጠረው የእንቅስቃሴ ማነስ ለጊዜው ሌይ ኦፍ ወይም ከስራ የተገለሉ መንግስት በየሳምንቱ እየከፈላቸው የተቀመጡ እንዳሉ ሁሉ በስራ ገበታቸውም ላይ ሆነው ስራቸው የሚያከናውኑም በርካታ ናቸው። ይህን የዛሬውን ፕሮግራም ከአንተ ጋር በጋራ ሆኜ ለማቀናበር የተነሳሳሁት ነዋሪነታቸው እዚሁ ቬጋ ሲሆኑ የተለያዩ የብሔረሰብ አባል ሆነው ትውልዳቸው ከተለያዩ የአገሪቱ ክፍሎች የሆኑ በስራም አጋጣሚ ሆነ በመዝናኛ ስፍራዎች አካባቢ የማገኛቸው ወዳጆቼ እዚሁ በዙሪያ ይገኛል። እስኪ ዛሬ ያሰባሰብኳቸውን እንግዶችን በየተራ አስተዋውቃለሁ። አቶ መሳይ አሉ፣ አቶ መስፍን፣ አቶ አወቀና አቶ ዮሴፍ ይባላሉ። በተረፈ ሙሉ ስማቸውን ራሳቸው አስተዋውቀው ወደ ጉዳዩ ይገባሉ ማለት ነው። መድረኩን ለአንተ ልልቀቅ። አመሰግናለሁ አቶ ደረጀ።
አመሰግናለሁ ፍሬው። ኢትዮጵያውያን እዚህ በቬጋስ የተሰባሰቡ ወዳጅ ኢትዮጵያውያን ብዙ ጊዜ ብርቱ ክርክር እንደሚያካሂዱ አንዳንድ ጊዜም ከረር እንደሚሉና ግን ዞረው ተመልሰው እዚያው እንደሚገናኙ አጫውተናል። እነሱን ወደ ኋላ ላይ እናያቸዋለን። ከዚያ በፊት ታቸውን እንዲያስተዋውቁን መጀመሪያ አቶ ዮሴፍ።
እሺ፣ ስሜ ዮሴፍ መንገሻ ይሰኛል። የመጣሁት የዛሬ 22 ዓመት ነው። አሜሪካ ውስጥ 22 ዓመት ቆይቻለሁ። ሁሉንም ጊዜን የቆየሁት በላስ ቬጋስ ከተማ ነው። ትውልዴ አምቦ ውስጥ ቢሆንም ግን ስራዬና ብዙ ጊዜ ያሳለፍኩት ከአዲስ አበባ ነው።
ኦኬ፣ ሙሉ ስሜ የመሳይ መስፍን ይባላል። እኔ ላስ ቬጋስ መኖር ከጀመርኩኝ 8 ዓመት ሆነኛል። ግን ወደ አሜሪካ የመጣሁት የዛሬ 12 ዓመት ነው። የትውልድ ያደግኩት ጉለሌ አካባቢ ነው።
ስሜ አወቀ ተገኝ ይባላለሁ። የትውልድ ስፍራዬ በወለጋ ክፍለ ሀገር በአርዩ አውራጃ ውስጥ ነው። ኢትዮጵያን በነበርኩበት ጊዜ በመምህርነትና እንዲሁም ደግሞ በእርዳታ ድርጅት ውስጥ ለአንድ 7 ዓመት ያክል በአጠቃላይ አገልግያለሁ። ከዛም ወደ አሜሪካ ከመጣ 23 አመት ሆኖኛል። የኖርኩትም አሜሪካን ከመጣ በኋላ 5 አመት በካሊፎርኒያ የቀረውን 18 አመት በላስ ቬጋስ ኖርኩት።
እኔ መስፍን ተስፋዬ ይባላል። የተወለድኩት በአዲስ አበባ ከተማ ነው። ያደኩት ግን አምቦ ከተማ ውስጥ ኖር ያለው። ከዛ በኋላ ተመልሼ ወደ አዲስ አበባ ነበርኩ ለረጅም ጊዜ። ከዛ ወደ ላስ ቬጋስ ከመጣው 11 አመቴ ነው። 11ኛው አመት በላስ ቬጋስ ውስጥ ኖር ያለው።
ስለ ቬጋስ ማን ነው እዚህ ካሉት የበለጠ ላቀው ይችላልው እዚህ ካሉት ወዳጆቼ በላይ ቬጋስን በደንብ አርጌ ላስረዳ ይችላልው ሚል ጎበዝከኛ መካከለ ያለ እንግዲህ አንዳችሁ ማን ልጋብዝ?
የበለጠ ዮሴፍን ምትጋብዘው ጥሩ ነው ከኛ ከሁላችን።
እሺ አቶ ዮሴፍ።
እሺ እንግዲህ ላስ ቬጋስ እንደሚታወቀው በመላውም ዓለም እንደሚታየው የቁማር የሚካሄድበት ከተማ ነው። ጋምብሊንግ ሲቲ ነው የሚባለው። የቅጽል ስም አለው ሲን ሲቲ ይባላል። የኃጢአት ከተማም ይባላል። ነገር ግን ዋናው ምንድነው ብዙ ሚሊዮን ወደ 44 ሚሊዮን ገደማ በየአመቱ ቱሪስቶች የሚጎርፉበት ነው። ይሄም ደግሞ በተለይ ዊኬንድ ላይ እና ሆሊዴ አካባቢ እዚህ ከተማ መጥተው ጥቂት ቀናትን አሳልፈው ጨዋታም ተጫውተው ሪላክስ አድርገው የሚሄዱበት የመዝናኛ ከተማ ነው። አሜሪካ ውስጥ ካሉት መታየት ብዙ ሰው ማየት የሚፈልገው እንደ ድል እንደ ሩቅ ያሉትም የገጠር ከተማ ያሉትም ላስ ቬጋስ ለማየት የሚፈልጉበት ቦታ ነው። እና በአጠቃላይ የሥራ ባህሪውም ብዙውን ከጋምብሊንግ እና ከዛ ጋር በተያያዙ ዘርፎች ላይ ያለ ከተማ ነው። ብርሃን በጣም አለ። ብዙ የሚያበሩ የሚያሸበርቁ ነገሮች አሉ። ሆቴሎቹ አንደኛ ደረጃ ናቸው በዓለም። ከአንድ እስከ 10 ካሉት ውስጥ 4-5 ሆቴሎች በዓለም ላይ ላስ ቬጋስ ውስጥ ነው ያሉት። በዚህ ምክንያት ከሀብታም እስከ ታችኛው የገቢ መጠን ካላቸው ቱሪስቶች ሁሉ የመጡ ይህን ከተማ ለማየት የሚፈልጉበት መንገድ ነው። ሁሉ ነገር ስላለ ገንዘባቸው መግዛት የቻለውን አይነት ሰርቪስ ላስ ቬጋስ ውስጥ ማግኘት ስለሚችሉ ቬጋስን ይወዱታል ማለት ነው። ይህን ይመስላል ቬጋስ።
አሁን በምን ሁኔታ ላይ ነው ያለችው ቬጋስ? በተለይ ከዚህ ወረርሽኙ ጋር በተያያዘ ማለት ነው። እሺ
እንግዲህ በአሁኑ ሰዓት ትንሽ ቀዝቀዝ ብላለች።
ማልበል ማን ነው የሚናገረው?
መስፍን ነኝ።
እሺ እሺ።
በአሁኑ ሰዓት ቬጋስ ቀዝቃዛ ነው። ብዙ ሆቴሎች ተዘግተዋል። ክለቦች በሙሉ አይሰሩም። ድሮ ቬጋስ ቀንና ሌሊቱ አይለይም። አሁን በአሁኑ ሰዓት በዚህ ደረጃ ነች አለችው። ቀዝቃዛ ነች።
የኮቪድ ወረርሽኝ እንግዲህ ኢኮኖሚውን ነው ብዙ የጎዳው። በሰውስ ወረርሽኙ ምን ያህል ነው ጉዳት ያስከተለው? በሰው ህይወትም ላይ በጤንነትም ላይ?
በፊት ደህና ነበረ፣ አሁን ሰዓት ግን እየጨመረ ነው።
አቶ ዮሴፍ በዚህ ጉዳይ ላይ አስተያየት ይስጡኝ። አሁኑ ላይ ሰፋ አድርገው
እዚህ ላይ መናገር የምፈልገው ኮቪድ ያው እንደምትከታተሉት በዓለማችን የጤና ወረርሽኝ ሆኖ ከመጣ ከ1920 ጀምሮ እስካሁን እየቀጠለ ነው። አሜሪካ ውስጥ ደግሞ በከፍተኛ ደረጃ ተስፋፍቶ ከዓለምም ሁነኛ የሆነበት ነው። በላስ ቬጋስ ወይም ደግሞ ኔቫዳ ስቴትን ብንወስድ 3 ሚሊዮን ህዝብ አለ። ከዛ ውስጥ 253,000 የሚደርሱት በበሽታው ተለክፈዋል። ከዛ ውስጥ ወደ 3,500 በላይ በጥቂቱ ሰዎች ህይወታቸው አልፏል። ተው በዛሬ ዕለት እንኳ ብናነሳ 50 ሰዎች የሞቱበት ነው። እና አሁን እንደምንሰማው ሆስፒታሎች ሁሉ ማናቸውንም አይነት ሰርቪስ ኖርማል ህክምና አይቀበሉም። በረጅም ቀጠሮ እየሰጡ ነው። ምክንያቱም አልጋዎች በሙሉ እየተያዙ ነው በኮቪድ በሽተኞች ምክንያት። እና የበሽታው ሁኔታ በጣም አስፈሪ ነው እና በከፍተኛ ደረጃ እየጎዳ ነው የእኛን ማህበረሰብም። በጥቂቱ የተወሰኑ ጥቂት ሰዎች ህይወታቸው አልፏል። ታመሙም ብዙ አሉ። ግን ያው በእኛ ማህበረሰብ ብዙ ለዚህ አይነት ነገር አውጥተው ስለማይናገሩ ብዙ እንዲህ ግልጽ ሆኖ ቁጥሩን ማስቀመጥ ባይቻልም በርከት ያሉ ሰዎች እንደታመሙ መረጃው አለ።
አድማጮቻችን እንግዲህ ይሄኛው አሁን በዚህ ቃለ መጠይቅ ላይ የተሰነዘሩት መረጃዎች ዛሬ ጃንዋሪ 13 2021 ላይ ነው። ምናልባት ይሄን ቃለ መጠይቅ ካደረግንበት ጊዜ በኋላ ሊጨምርም ሊቀንስም የሚችልበት ሁኔታ ሊኖር ይችላል። አድማጮቻችን ውይይቱ አላለቀም። ተከታዩን ክፍል በሚቀጥለው ጊዜ ይዘን እንቀርባለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። መልካም ጊዜ።
ውድ ውድ አድማጮች የምሽቱ ፕሮግራማችን ተጠናቋል። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ አበቃ። የፕሮግራሙ አስተባባሪ ንጉሱ ታምሬ ነው። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳነች ፍስሃዬ ነኝ። ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም፣ ደህና ደሩ። ነገ እስክንገናኝ በደህና ቆዩን።